ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን የዕለት አርብ ጥር 27 2014 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ለዕለቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ መንግስት ኦነግ ሸኔ የሚላቸውና ራሳቸውን የኦሮሞ ነጻነት ሰራዊት ብለው በሚጠሩት ቡድን እየደረሰብን ነው ያሉት ጥቃት ተባብሶ መቀጠሉን የወረዳው ነዋሪዎች ለአሜሪካ ድምጽ ገለጹ።
በገላና ወረዳ ላይ ያሉት መስሪያ ቤቶች አሉ አይደል? የቀበሌ ደረጃ የታች አደረጃ ግን ቶታሊ እነሱ የሉም። አሁን እነሱ ደግሞ ተደብቆ ነው አሁን ያሉት። አሁን ላይ ጸጥ ብሏል። ነገር ግን እያንዳንዱ ቀበሌዎች በእነሱ ቁጥጥር ስር እና የመንግስት መዋቅር ወርዶ የማይሰራበት ሁኔታ አለ።
በዚህ ዙሪያ ዘገባ አለን። በሌላ በኩል ደግሞ የመንግስትን ጥሪ ተቀብለው ወደ ድሬዳዋ የተመለሱ የዲያስፖራ አባላት በድሬዳዋ ከተማ ለሚገኘው የኩላሊት እጥበት መሳሪያ ለመግዛት ከፍተኛ የሆነ ገንዘብ እያዋጡ ነው።
ድሬዳዋ ማንኛውም ነገር በሚደርስባት ወቅት ላይ ሶሻል ሚዲያ ላይም ባለን ተሳትፎ ሁሉ ጊዜ ከጎናለን። ድሬን ብንረቃትም በውስጣችን ናት።
ይህንንና ሌሎች ጥንቅሮችን ይዘን ነው ወደ እናንተ የመጣነው። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምፅ ቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። አሁን ሀብታሙ ስዩም አጫጭር ዜናዎችን ያሰማችኋል።
አመሰግናለሁ ኤደን። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ሊቀመንበር የማሊ ጦር በአውሮፓውያኑ 2020 ዓ.ም በጉልበት ስልጣን ከያዘ በኋላ በቀጠናው የተበራከቱ ሰደድ መፈንቅለ መንግስታት ከፍተኛ ጥፋት ከማስከተላቸው በፊት ሊገቱ እንደሚገባ ተናግረዋል። ሊቀመንበሩ የጋናው ፕሬዚደንት ናና አኩፎ አደው በቡርኪና ፋሶ የተካሄደውን መፈንቅለ መንግስት በተመለከተ በነበረው የማህበረሰቡ ጉባኤ ላይ የተደጋገሙት መፈንቅለ መንግስታት አስጨናቂ እንደሆኑና መቆም እንዳለባቸው አሳስበዋል። ምዕራብ አፍሪካ ባለፈው የአውሮፓውያኑ ዓመትና ዘንድሮም ጭምር በቡርኪና ፋሶ፣ ቻድ፣ ጊኒና ጊኔቢሳው ተከታታይ መፈንቅለ መንግስታትንና ሙከራዎችን አስተናግደዋል። ማህበረሰቡ ቡርኪና ፋሶን፣ ጊኒና ማሊን 15 አባል ሀገራት ካሉ ተቋም አግዷል። በጊኒና ማሊ ላይ ማዕቀብ ጥሏል። የአፍሪካ ህብረት በተመሳሳይ ሶስቱን ሀገራት ከአባልነት አግዷል። ኢስላሚክ ስቴት ተብሎ የሚጠራው ዩናይትድ ስቴትስ በሽብርተኝነት የፈረጀችው ቡድን መሪ አሚር ሙሐመድ ሳኢድ ወይም አልማዋላ የዩናይትድ ስቴትስ ኃይሎች ወደ ተደበቀበት ስፍራ መጠጋታቸውን ተከትለው በፈንጂ የራሱንና የቤተሰቡን ህይወት እንዳጠፋ ተሰምቷል። የዩናይትድ ስቴትስ የደህንነት ኃይሎች ውራትን ከፈጀ ክትትል በኋላ መሪው የተደበቀበትን በሰሜን ምዕራብ ሱሪያ የሚገኝ ድብቅ የመኖሪያ ህንፃ ማመላከት ችለው ነበረ። የአልማዋላ ሞት በከፍተኛ የዩናይትድ ስቴትስ ባለስልጣናት በኩል የተሰማው የጸረ ሽብር ዘመቻውን የተመለከቱ መረጃዎች በሶሪያ ኢድለብ ግዛት ከምትገኘው አትሜህ የተሰኘች ስፍራ መውጣት ከጀመሩ ከሰዓታት በኋላ ነው። ስፍራው ሀገሪቱን ከቱርክ ከሚያዋስናት ድንበር ብዙም ያልራቀ ነው። በማህበራዊ መገናኛዎች ላይ የተለቀቁ መረጃዎች በዘመቻው ወቅት ወታደሮች ከሄሊኮፕተሮች 3 ፎቅ ወዳለው ህንፃ መውረዳቸውን ያመላክታሉ። አንዳንዶቹ ወታደሮቹ ሰላማዊ ሰዎችን ከስፍራው ለማራቅ የድምፅ ማጉያ መጠቀማቸውንም ተናግረዋል። ማንነታቸውን መግለጽ ያልፈለጉ አንድ የዩናይትድ ስቴትስ ባለስልጣን በዘመቻው ወቅት በአብዛኛው የተከሰቱት ሞትና ጥፋቶች ምክንያት አለመዋላና ግብረ አበሮቹ በህይወት ላለመያዝ ያደረጉት ጥረት እንደሆነ ተናግረዋል። ከፈሪ ሰው በሚጠበቅ የመጨረሻ ድርጊትና ለሰው ህይወት ደንታ ቢስ በመሆን ሀጂ አብደላ ባለቤቱና ልጆቹን ጨምሮ ራሱንና ሌሎችን የገደለውን ፈንጂ አፈንድተዋል ሲሉ ባለስልጣናት ለዘጋቢዎች ተናግረዋል። የመሪው መገደል ለሽብር ቡድኑ ትልቅ ጉዳት መሆኑንም አክለዋል። የቻይናው መሪ ዢ ጂንፒንግ እና የሩሲያው ፕሬዚደንት ቭላዲሚር ፑቲን በዛሬው ዕለት ተገናኝተዋል። በቤጂንግ ኦሎምፒክ መክፈቻ ዋዜማ መሪዎቹ መገናኘታቸው ሁለቱም ሀገራት ከዩናይትድ ስቴትስ ጋር ካላቸው ባላንጣነት አኳያ የአብሮነት ማሳያ ተደርጎም ተገምተዋል። ሁለቱ ሀገራት ይፋ ትብብር ውስጥ ባይገቡም የአሜሪካን ተጽዕኖ ለመዋጋት ግን ከዓመታት ወዲህ አብረው በመስራት ላይ ይገኛሉ። ተንታኞች የሁለቱ ሀገራት ትብብር ዩናይትድ ስቴትስ ከመቶ ሺህ ወታደሮች በላይ ወደ ዩክሬን ድንበር ያስጠጋችው ሞስኮን ለመቅጣት አዳጋች ያደርግባታል ሲሉ ተናግረዋል። በዩክሬን ድንበር ላይ የተፈጠረውን ፍጥጫ ተከትሎ ቻይና ለሞስኮ የቃል ድጋፏን ስትሸር ሰንብታለች። በአፍሪካ ዋንጫ የግማሽ ፍጻሜ ግጥሚያ ግብፅ ካሜሩንን በማሸነፍ ለዋንጫ ማለፏን አረጋግጣለች። ግብፅ ካሜሩንን በፍጹም ቅጣት ምት 3-1 አጠቃላይ ውጤት ታሸንፋለች። በመጪው እሁድ ከሴኔጋል ጋር በመፋለም የአፍሪካን ዋንጫ ለ8ኛ ጊዜ ለመሳም ዳግም ጥረት እንደምታደርግ ታውቋል። አስተናጋጁ ሀገር ካሜሩን ከቡርኪና ፋሶ ጋር የደረጃ ጨዋታ ይጠብቃታል።
Gambino VOA.
የጋቢና ቤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። የዕለተ አርብ ጥር 27 2014 መሰናዷችን ነው በማዳመጥ ላይ የምትገኙት። አብራችሁ ስለሆናችሁ እናመሰግናለን። ለዕለቱ ያዝናቸውን እናቀርብላችሁ። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ መንግስት ኦነግ ሸኔ በሚላቸውና ራሳቸውን የኦሮሞ ነጻነት ሰራዊት ብለው በሚጠሩት ቡድን እየደረሰብን ነው ያሉትን ጥቃት ተባብሰው መቀጠሉን የወረዳው ነዋሪዎች ለአሜሪካ ድምጽ ገለጹ። ቡድኑ የአርብቶ አደሮችንና አርሶ አደሮችን እንዲሁም የከተማው ነዋሪዎችን ከብቶችና እንደ ጦር መሳሪያ ያሉ ንብረቶችን እየዘረፈ መሆኑንና ይህም በደህንነታቸው ላይ ስጋት ውስጥ እንደከተታቸው የአካባቢው ነዋሪዎች ተናግረዋል። የወረዳው አስተዳደር በበኩሉ ቡድኑ እያደረሰ ባለው ጥቃት የሰዎች ህይወት ማለፉንና ዜጎች መፈናቀላቸውን ገልጦ የክልልና የፌደራል መንግስታት ተጨማሪ ኃይል አሰማርተው በዘመቻ እርምጃ ካልወሰደባቸው ሁኔታው አስቸጋሪ መሆኑን አስታውቋል። የሐዋሳው ዘጋቢያችን ናኮር መልክ ዮናታን ዘብዴዎስ ተጨማሪ ዘገባ ልኮልናል።
ስማቸው በመገናኛ ብዙሃን ቢገለጽ ለደህንነታቸው እንደሚያሰጋቸው ተናገሩት በምዕራብ ጉጂ ዞን የገላና ወረዳ ነዋሪ ኦነግ ሸኔ ሲሉ የገለጹት የቡድኑ ጥቃት መቀጠሉን ተናግሯል።
ሽምቁ እንደቀጠለን ያለው ምክንያቱም የመንግስት መስሪያ ቤቶች አሁን ኦልሞስት በገላና ወረዳ ላይ ያሉት መስሪያ ቤቶች አሉ አይደል? የቀበሌ ደረጃ የታች አደረጃጀት ቶታሊ እነሱ የሉም። አሁን እነሱ ደግሞ ተደብቆ ነው አሁን ያሉት። አሁን ላይ ጸጥ ብሏል። ነገር ግን እያንዳንዱ ቀበሌዎች በእነሱ ቁጥጥር ስር እና የመንግስት መዋቅር ወርዶ የማይሰራበት ሁኔታ አለ።
እርምጃ የተወሰደባቸው ነው ቢባልም ቅሉ ዘላቂ ሰላም የሰፈነበትና የተረጋጋ ኑሮ መኖር አልቻልንም። ከህይወት መጥፋት እስከ ንብረት ውድመትና ዝርፊያ ጉዳት የደረሰብን ነው ሲሉ ገልጧል። ወጥና አንድ አይነት አቋም ይዞ ቡድኑ የሚያደርሰውን ጥቃት ከማስቆም ይልቅ በህዝቡ ላይ እየደረሰ ያለውን ሰቆቃም ለበላይ አካላትና ለመገናኛ ብዙሀን በማድረስ የራሳቸውን ጥረት አደረጉ በሚሏቸው የመንግስት ባለስልጣናትና ግለሰቦች ላይ እስከ ማሳሰር ደረሰ እርምጃ ተወስዷል በማለትም ተናግሯል።
የእነሱ ችግር የለም ስለወጣ የለም። እነሱ ደግሞ እዚህ መሀል ላይ ቁጭ ብሎ የለም ይህንን ነገር መሸፈንና መደበቅ የሚፈልጉ አካላቶች አሉ። የብሔር ብሔረሰቦችን ግጭት እና የለም ለራሳቸው ጥቅም የሚፈልጉ አካላቶች የሚንቀሳቀሱ አሉ። እነዚህ ሰዎች ደግሞ የለም ህዝባችን በሰላም ወጥቶ መግባት አለበት ማደር አለበት የለም ልጆቹን በአግባቡ ማስተማር አለበት ከሚል አንጻር እነዚህ አካላቶች ሪፖርት አድርገውላቸዋል።
ሌላ አስተያየት ሰጪ በወረዳው የቶረ ከተማ ነዋሪ የሆኑት በከፍተኛ ስጋት ውስጥ መሆናቸውን ተናግሯል።
መንግስት ይህን ነገር ግሩን ተረድቶ ችግሩን ለመቆጣጠር የመንግስትን መከላከያ አይን ነው ህዝቡ እየጠበቀ ያለው እስካሁን ድረስ ማለት ነው። ኦነግ ሸኔ ከበፊቱ ወደ አካባቢው ፍሰቱ ከፍተኛ ቁጥሩ አሁን ከፍተኛ ደረጃ ነው። እየተጠቀ ከፍተኛ መሳሪያ ነው ያላቸው አሉ። በቃ በቀጥታ አሉ ወረዳው ላይ ማለት ነው። በወረዳው ቀበሌዎች ላይ በተለይ በዚህ በኤርገንሳ በኩል በሸሞሌ የሚጠሪ የሚባሉ አካባቢዎች፣ እነዚህም በሰመሎ የሚባሉ ቀበሌዎች፣ እነዚህ ኮር ቀበሌዎች ናቸው። ሴንተር ተብሎ ቃርሳ የሚባሉ እነዚህ ሴንተር ላይ ዶሚኔት አድርጎ ነው አሁን ያሉት። አሁን እዛ አካባቢ ላይ ሰው መሄድ አይችልም። ግን ነገ የመንግስት አመራር መሄድ አይችልም፣ ህዝብ መንቀሳቀስ አይችልም። ህዝቦች ያላቸውን ንብረቶች፣ ያላቸው የሀብት የመሳሪያ ሀብት፣ ያንን ቁሳቁስ ወደ ወረዳው ሸሽቶ አሁን ያለበት ሁኔታዎች አሉ።
ራሳቸው የሚያደርጉትን ጥቃት ወደ ሌላ አካል በማላከክ በጉጂ ኦሮሞና በገዲኦም በጉጂ ኦሮሞና በአማራው ህዝብ መካከል የብሔር ግጭት እንዲነሳ የተናኮሱ ነው ሲሉም ተናግሯል። የወረዳው አስተዳዳሪ አቶ ሞርከታ ተሮም ከጥር 9/2014 ዓ.ም ጀምሮ ቡድኑ በህዝብ ላይ ያደረሰ ያለው ጥቃት ተጠናክሮ መቀጠሉን ገልጠው የተቀናጀ እርምጃ ካልተወሰደ ሁኔታው አስቸጋሪ እንደሚሆንም ተናግሯል። የሽማቂዎቹ የተስፋፋ ጥቃት ከአቅማችን በላይ በመሆኑ ተጨማሪ የጸጥታ ኃይል ከክልልና ከፌዴራል መንግስት እንዲላክልን ጠይቀናል ብለዋል። ሽማቂ ቡድኑ ይዟቸዋል ከሚሏቸው ቀበሌያትም ቁጥራቸው የበዛ ዜጎች መፈናቀላቸውን አስረድቷል።
በወረዳችን ከፍተኛ ችግር ነው እያደረሰ ያለው። አፋጣኝ መልስ እንዲሰጥ ለሚመለከተው አካል አቅጣጫ አስቀምጠን አሳውቀናል። ስለዚህ አሁን በተለያዩ ቀበሌዎች በብዛት አሁን እንደ ወረርሽኝ 9-12 ቀበሌ በዚህ በሁለት ሳምንት ብቻ ገብቷል። በገቡበት ደግሞ የሞተ ሰውም አለ። 3 የሚሆን ሰው ህይወቱ አልፈዋል። የቆሰለም አለ። 10 የሚሆን ቤት ተቃጥሏል። ከብቶች እየተዘረፉ ነው ያሉት። ገበሬዎች ቡና እየተዘረፈ ነው ያለው። 70-80 አካባቢ የሚሆን የአባወራ ተፈናቀለበት ሁኔታ አለ።
ባለፉት ጥቂት ቀናት ብቻ በአማሮ ወረዳ አዋሳኝ በወረ ቀበሌ የተገደሉ 2 ሰዎችን ጨምሮ 5 ሲቪሎች መገደላቸውን ለአሜሪካ ድምፅ ተናግረዋል።
መንግስት አስፈላጊው ትኩረት ሰጥቶ ኃይል በማስገባት እርምጃ እንድንወስድ ካልተደረገ ውሎ ካደረ በጣም አስቸጋሪ ነው የሚሆነው።
ሸማቂ ቡድኑ ያደረሰ ያለውን ጥቃት ለጸጥታ ኃይሎችና ለመገናኛ ብዙሃን የገለጡ የመንግስት ስራ ኃላፊዎች መታሰራቸውን ተከትሎ ከወረዳው መንግስታዊ መዋቅር ውስጥ ለቡድኑ ድጋፍ የሚሰጥ አካል አለ የተባለ ለሚቀርብባቸውም ክስም አቶ ሞርካታም ይህንን ብሏል።
በጥርጣሬ የምንይዛቸው ሰዎች አሉ። ከመንግስት ሰራተኛም በዚህ ተጠርጥሮ የታሰሩ ሰዎች አሉ። ከህዝብም ታስሮ በእስር ቤት ያሉ አሉ። አሁንም ቢሆን ይህንን ስራ ሰርተን ጨርሰናል ማለት አይቻልም። ለወደፊት በቀጣይነት የሚሰራ ስራ ነው። ይህ የአመለካከት ብልሽነት ደግሞ በአንድ ጊዜ የሚጠራ ነገር አይደለም። እሱን በሂደት በአካሄድ እያየን ከእኛም መንግስት አካላት ያሉብንን ችግር በሂደት እየለየን እርምጃ እየወሰድን ነው። አንድ የእኛ ካቢኔ ወደ 6 የሚሆን ታስሮ ነበር። ከተጣሩ በኋላ ችግሩ ልባት እንዲያገኝ አድርገናል። የአካሄድ ስህተት ብለን ነው ያየ ነው።
መንግስት አሸባሪ ሲል ኦነግ ሸኔ በማለት የሚጠራውና ራሱን የኦሮሞ ነጻነት ሰራዊት በሚለው ሸማቄ ቡድን የተፈጸመ ነው ስለተባለው ጥቃት ከቡድኑ የተሰጠ መግለጫ የለም። ቪኦኤ በተደጋጋሚ ጊዜ የቡድኑ መሪዎች ናቸው በተባሉ ግለሰቦች ስልክ በመደወል ምላሻቸውን ለማካተት ያደረገው ጥረት አልተሳካም። በሌላ በኩል የኦሮሚያ ፖሊስ፣ የኦሮሚያ ልዩ ኃይል፣ የአገር መከላከያ ሰራዊትና የፌዴራል ፖሊስ በመቀናጀት አካሄዱ በተባለው ዘመቻ 17 የቡድኑ ታጣቂዎች መማረካቸውና 49 መያዛቸውን የኦሮሚያ ክልል ፖሊስ ኮሚሽን ለአንድ የመንግስት ቴሌቪዥን ጣቢያ ገልጧል። ቡድኑ ሲጠቀምባቸው የነበሩ የተለያዩ የጦር መሳሪያዎች፣ ተሽከርካሪዎች፣ 5895 የክላሽኮቭና 22132 የብሬን ጥይት ከአዲስ አበባ ወደ ምስራቅ ወለጋ ሲጓጓዝ በቁጥጥር ስር መዋላቸውንም ኮሚሽኑ ገልጧል። አሸባሪ ያለውን ቡድን የማጽዳቱ ዘመቻ ከጸጥታ አካላት ጋር በመቀናጀት ተጠናክሮ እንደሚቀጥልም የኦሮሚያ ፖሊስ ኮሚሽን አሳውቋል። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም።
ጋቢና ቤ ይቀጥላል። ከዛው ከኦሮሚያ ክልል ሳንወጣ በምስራቅ ሸዋ ዞን በወሰት ወረዳ ውስጥ በከረዩ ሚችሌ ገዳ አባላት ላይ የተፈጸመውን ግድያ ተከትሎ ሁለት ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያካሄደ መሆኑን የኦሮሚያ ፖሊስ ኮሚሽን በትላንትናው ዕለት አስታውቋል። የኦሮሚያ ክልል ፖሊስ ኮሚሽን ምክትል ኮሚሽነር ግርማ ገላን ትላንት ለመገናኛ ብዙሃን በሰጡት መግለጫ የኢትዮጵያ የሰብአዊ መብቶች ኮሚሽን ባወጣው መግለጫ ያሰፈረውን ግኝት እንደሚቀበሉና ምርመራ ለመክፈት የሚያስችሉ መነሻ ጭብጦችን ፖሊስ ማግኘቱንም ተናግረዋል። ተከታዩ ዘገባ በዚህ ዙሪያ ያተኩራል።
መግለጫውን ለመገናኛ ብዙሃን ዛሬ የሰጡት የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር እና የወንጀል ምርመራ ክፍል ኃላፊ ግርማ ገላን ህዳር 21 2014 ዓ.ም በምስራቅ ሸዋ ዞን ፈንታሌ ወረዳ አሮ ቀርሳ በተባለ ቀበሌ ውስጥ 11 የፖሊስ አባላት ተገድለዋል ብለዋል። አክለውም በህዳር 22 ደግሞ በቦሰት ወረዳ ውስጥ 14 ንጹሃን ሰዎች ላይ ግድያ ተፈጽሟል፣ ፖሊስ በዚህ ግድያ ዙሪያ ምርመራ እያካሄደ ነው ሲሉ ተናግረዋል። የፖሊስ ኮሚሽኑ 4 አባላት ያለው የምርመራ ቡድን የላከውም ግድያው በተፈጸመበት ማግስት ነው ሲሉ ገልጸዋል። ምክትል ኮሚሽነሩ ከግድያው ጋር ተያይዞ እጃቸው እንዳለበት የተጠረጠሩ ሁለት ግለሰቦች በቁጥጥር ስር ውለው ምርመራ እየተካሄደባቸው ነው ያሉት ምክትል ኮሚሽነር ግርማ በአጭር ጊዜ ውስጥም ወንጀለኞች ለህግ እንዲቀርቡ እንሰራለን ሲሉ መናገራቸውን የሀገር ውስጥ መገናኛ ብዙሃን በማህበራዊ ትስስር ገጾቻቸው አስነብበዋል። ምክትል ኮሚሽነሩ እስካሁን ግድያውን ማንና እንዴት እንደፈጸመው በመጣራት ላይ መሆኑን ገልጸው በምርመራ ሂደቱ መነሻ የሆኑና የተለዩ ጉዳዮች ተገኝተዋል እንዳሉም ተገልጿል። በዚህ ዙሪያ ከኦሮሚያ ፖሊስ ኮሚሽን ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ትናንት ባወጣው መግለጫ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ውስጥ የጸጥታ ኃይሎች 39 የጅላ አባላትን በቁጥጥር ስር መዋላቸውን የአይን እማኞች ማስረዳታቸውንና 16ቱን ወደ ጨቢ አኖሌ ጫካ ወስደው አባገዳ ከዲር ሐዋስን ጨምሮ 14ቱን የጅላ አባላት በጥይት መተው ገለዋል፣ ሁለቱ ደግሞ አምልጠዋል ሲል የአይን እማኞችን ጠቅሶ ባወጣው የምርመራ ሪፖርት አትቷል። ግድያውም የጸጥታና የአካባቢ አስተዳደር ሰዎች ባሉበት ጭካኔ በተሞላ ሁኔታ በጥይት የተፈጸመ ነው ይላል ሪፖርቱ። ይህም ከህግ አግባብ ውጪ የተፈጸመ ግድያ ስለመሆኑ በምክንያታዊ ሁኔታ አሳማኝ ሆኖ አግኝቻለሁ ይላል ኢሰመኮ። በከረዩ የሚችሌ ገዳ አባላት ላይ ይህንን ግድያ የፈጸሙና ያስፈጸሙ የፖሊስ አባላቱን የገደሉና የአካል ጉዳት ያደረሱ ሰዎችን የህግ ተጠያቂነት ለማረጋገጥ ተገቢው የወንጀል ምርመራ በአፋጣኝ ሊደረግ እንደሚገባ ኮሚሽኑ ያቀረበውን ምክር ሐሳብ የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ማስተዋወሳቸውም ጭምር በሪፖርቱ ተካቷል። ይህ ሁኔታ በተፈጠረ ሰሞን የአሜሪካ ድምጽ ባቀረበው ሪፖርት ላይ እማኝ ነን ያሉ ሰዎች እንዲህ ብለውን ነበር።
ባለፈው ኢሮብ እነሱ ለገዳ ስርዓት በተሰበሰቡበት መጡ። በስብሰባው ላይ የነበሩት በርካቶች ነበሩ። ደግሞም አርብቶ አደር የሆኑ ሰላማዊ ነዋሪዎች ናቸው። ቤት የነበሩና ወንዶች የሆኑትን ሁሉ ይዟቸው ሄዱ። በኋላ ከተያዙት ውስጥ ሁለት ሰዎች ብቻ ናቸው በህይወት የተመለሱት። የመንግስት የጸጥታ ኃይሎች ናቸው መጥቶ ይዟቸው የሄዱት። የኦሮሚያ ልዩ ኃይልና የፖሊስ ዩኒፎርም አድርገው ነው የመጡት። እኛ የገዳ ስርዓት ሰዎች ነን ብለው ለማስረዳትም ሞክረው ነበር። የአባ ገዳ ምልክቱንም እንዲሁም የመታወቂያ ወረቀቱንም አሳያቸው። እንቢ ብለው ነው እሱንና ከእሱ ጋር የነበሩትን ሰዎች ይዛቸው የሄዱት።
ይሁን እንጂ በወቅቱ የምስራቅ ሸዋ ዞን የኮሚኒኬሽንስ ጽህፈት ቤት ኃላፊ ወይዘሮ አዳነቸን በሱ እንዲህ ሲሉ አስተባብሎ ነበር።
ይህን ጉዳይ በተመለከተ ባለፈው ሳምንት ለጠቅላይ ሚኒስትሩና ለህግ ማስከበር ዘመቻው ድጋፍ ተደርጎ ነበር በፈንታሌ አካባቢ። በሰልፉም ላይ በርካታ ነዋሪ ተገኝቶ ነበር። በዚህ ምክንያት አባገዳዎችን ማስፈራራት ነበር። ህዝቡን ከኛ ያስመለጣችሁ ብለው ነው ለበቀል በእነዚህ ሰዎች ላይ ግድያውን የፈጸሙት እንጂ የመንግስት የጸጥታ ኃይል ወሰድ የሚባለው ስሞታ ሐሰት ነው።
ወይዘሮ አዳነች ለግድያዎቹ ተጠያቂው ኦነግ ሸኔ ነው ሲሉ የጠሯቸው ራሳቸውን የኦሮሞ ነጻነት ሰራዊት ከሚሉት ታጣቂዎች ያኔም ሆነ ከዚያ በኋላ ምላሽ ያልተሰማ ሲሆን የኦሮሚያ ፖሊስ ኮሚሽንም ቢሆን በአሁኑ መግለጫው ከግድያው ጋር ተያይዞ የተጠረጠሩ ሁለት ግለሰቦችን መያዙን እንጂ የግለሰቦቹን ማንነት ከመግለጽ ተቆጥቧል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን ለዘገባው አመሰግናለሁ። ተከታዩ ዘገባ ደግሞ ወደ ድሬዳዋ ይወስደናል። የዲያስፖራዎችን ወደ ሀገር ቤት ጥሪ የመመለስ ተቀብለው ወደ ድሬዳዋ የተመለሱ የድሬዳዋ ተወላጆች በውጭ የሚኖሩ ወዳጆቻቸውና የድሬዳዋ ነዋሪዎችን በማስተባበር የኩላሊት እጥበት ወይም ዳያላሲስ ማሽን ለመግዛት የሚያስችል ገንዘብ አሰባስበዋል። በስፖርትና በበጎ ፍቃድ እንቅስቃሴያቸው በፊትም የሚታወቁት እነዚሁ የከተማው ተወላጆች ዲያስፖራዎች ቃል የተገባውን ጨምሮ 17 ሚሊዮን ብር ማሰባሰብ እንደቻሉ ነው የሚናገሩት። አዲስ ቸኮል ተጨማሪ ያለው።
ከሰሞኑ በድሬዳዋ ራስ ሆቴል 10000 ብር ዋጋ ያለው የክብር ራት ተዘጋጅቶ በመቶዎች የሚቆጠሩ የከተማ ነዋሪዎች እያንዳንዳቸው 10000 እና ከዚያ በላይ በመክፈል ወይም ሌሎች ከፍለውላቸው ታድመው ነበር። በፈቃደኝነት እስከ 100000 ብር ከፍለው ይገቡም ነበሩበት። አላማው ለኩላሊት እጥበት ወይም ዲያሊሲስ ማሽን መግዣ የሚሆን ገንዘብ ማሰባሰብ ሲሆን በዚህ የክብር ራት በጨረታና በማህበራዊ ሚዲያ የዶላር ገቢ ማሰባሰቢያ ወይም ጎፈንድሚ በማካሄድ ከ5 ሚሊዮን ብር በላይ ገንዘብ ተሰብስቧል። አሁን ድረስም ካልተጠናቀቀው የዚህ ገንዘብ ማሰባሰብ ጀርባ ነዋሪነታቸው በውጭ የሆኑ የድሬዳዋ ተወላጆች የአንበሳውን ድርሻ ይወስዳሉ። የኩላሊት እጥበት ማሽን የመግዛቱ ሀሳብ እንዴት እንደተጀመረና አሁን ያለበት ደረጃ እንደደረሰ አቶ ወገኔ ወሰን ይናገራል።
ባለፈው ጦርነት ላይ በወሎ ተፈናቃዮች ላይ አንድ ስራ ሰርቼ ነበር ከድሬዳዋ ሰዎች ጋር። እኔ እዛ ሆኜ እዚህ በቢኒያምና በአቡኪያ አንድ ለወሎ ተፈናቃዮች ጥሩ እንቅስቃሴ አርግተን ነበረና ከ2.5 ሚሊዮን ብር በላይ የተገመተ ንብረት በዱቄትና በተለያየ ቁሳቁሶች ነገሮች የተሳካ ስራ ሰራን። በክቡር ከንቲባ ከድር ጀዋር በኩል ደግሞ የትራንስፖርት ድጋፍ ተደረገልንና በጥሩ ሁኔታ ያንን አሳክተን ተመለስን። ከድር ጀዋር ቀጣይ ድሬዳዋ የምንፈልገው ድሬዳዋ ላይ ዳያሲስ ማሽን የለም የሚል ሀሳብ አቀረበልኝ። ይሄን ሀሳብ ከሱ እንደተቀበልኩኝ በቃ ከድሮ አደርገዋለሁ ብዬ ቃል ገባሁለት። እሱ ከተናገርን በኋላ እንቅልፍ አልነበረኝ። እውነት ለመናገር በተለያየ ሰዎች ላይ ደውል ነበረ፣ አብረን እንሰራለን እያልኩኝ። ጓደኛችንም ወንድማችን ቻይኒስቶ ለንደን አለ፣ ሚጣ ድሬ አጠገብ ያለችዋም አለች ጓደኛዬ። እሷንም ነገርኳት። እዚህ እነ አብዶ አሉ፣ እነ ኑኑሽ አሉ፣ እነ ቢንያም አሉ፣ እነ እንድሪያስ፣ እነ ይትባረክ። አብዛኛዎቹን ቴክስት አረኩላቸው፣ በጎ ምላሽ አገኘው።
በቀድሞ የብሔራዊ ቡድን ግብ ጠባቂ ተካበዘ ወደ በሚመራው የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር አባል የሆነችውና ከወገኔ ጋር በማህበራዊ ሚዲያዎች እየተገናኘች መረጃ በመለዋወጥ ጉዳዩን ከመጀመሪያው ጀምሮ ስትደግፍ የነበረችው አደላሽ ክፍሌ ወይም በቅጽል ስሟ ሚጣ በዚህ ሂደት ስለነበራት ሚና እንዴት አስረዳለች።
እኔ በዚህ በበጎ አድራጎት ስሳተፍ በጣም ረጅም ዓመት ነው ያለኝ። ከሀገር ከወጣ ጀምሮ ያለን ከመርዳት ዞር ያላልነን በማስተባበሩም ድሬዳዋ ማንኛውም ነገር በሚደርስባት ወቅት ላይ ሶሻል ሚዲያ ላይም ባለን ተሳትፎ ሁሉ ጊዜ ከጎናለን። ድሬን ብንርቃትም በውስጣችን ናት እንደማለት ያህል ነው። የድሬዳዋ ልጆችና ወዳጆች ማህበር ላይ ለአራት ዓመት በላይ አባል ነኝ እዛ ላይ ና ወደ ሌላ እሱ ስመጣ ብዙውን ተናግሮታል። እኔ ጋም ደውሎ ወገኔ ነው ሚጣ እንደዚህ አይነት ጥያቄዎች ከአስተዳደራችን መጥቷል ና ይሄን ነገር እንሰራዋለን እንወጣዋለን ብለን በጣም ብዙ ሰዓት እናወራለን እኔና ወገኔ። በዛ መሀል ውስጥ እንግዲህ ከእንግሊዝም ከአሜሪካንም ከፈረንሳይ ነው ያለሁት። በስልክ ነው ሁሉን ነገር የምንጨርሰው። ወደ እነ ቻይኒስቶ ተበተነ ሰዎችን የመሰብሰብ ነገሮች አረግን። እሱ ፕሮፖዛሉን ካቀረበ በኋላ ለአቶ ከድር ጀዋር በኢሜይል ላከላቸው። ይህንን የምታሻሽሉበት ሁኔታ አለ እንዳለውም የድሬዳዋ ልጆችና ወዳጆች ማህበር ላይ ጆይን አድርጎ ሀሳቡን ገለጸ። ሁሉን ነገር በሚሰራበት ሰዓት ላይ የድሬዳዋ ልጆችን ነው የሚያማክረው እንዳለ በቃ ከሌ ከከሌ የሚያለው ሳይሆን ሁሉን የሚያማክርና መሰራት እንዳለበት ለከተማችን ጠቃሚ እንደሆነ አሰብንበት። ኢነርጂያችንን ሁሉ ጨርሰን እኔም በእኔ በኩል የድሬዳዋን ይሳተፋሉ ይሄንን ያደርጋሉ የሚሉትን ግሩፕ ፈጥረን ሜሴንጀር ላይ መሳተፍ ጀመርን እና በዛ መሀል እኔ ዶልን በጣም ላመሰግናትና ይሄንን ሀሳብ አምጥቼላት ይሄ እዚህ ላይ ብትሰሪ ከኛ ጋር ብዬ ጥሪ ሳቀርብላት እውነት በደስታ ነው ሀሳቧን የገለጸችው።
ዶል ኡመር ከራሱ $5,000 በማውጣት የዶላር እርዳታ ማሰባሰቢያ ጎፈንድሚ አካውንት በመክፈት እስካሁን ባለው $26,000 በላይ ማሰባሰብ ችላለች። የድጋፍ ማሰባሰቡን ሂደት ደግሞ በማህበራዊ ሚዲያ በዋናነት አሸናፊ ተሻገር ወይም በቅጽል ስሙ ቻይኒስ ቱ ሲያስተባብር የቆየ ሲሆን ከሀገር ውስጥና ከውጭም በርካቶች የዚህ ድጋፍ ማሰባሰብ ሂደት ቀን ተባባሪ ነበሩ። የዚህ ሁሉ ርብርብ ውጤት ከሁለት ሳምንት ባነሰ ጊዜ ውስጥ የክብር እራት እንዲያዘጋጁ የድሬዳዋ ወዳጆችና ተወላጆች በስፋት አላማው እንዲደግፉና የክብር እራቱ የተካሄደ ቀን ምሽት አስተዳደሩ 4.1 ሚሊዮን ብር በጥሬ ገንዘብ እንዲያስረክቡ አስችሏቸዋል።
ቡና ለክብር ለህዝብ የተሰበሰበ ብር ነው። ይሄ ከህዝብ የተሰበሰበ 4,130,000 ብር 650 ላል ክብር ከንቲባው ደግሞ ይረከባሉ ማለት ነው። ተረክቧል። ክብር ከንቲባው ያለ ሞራል
በገቢ ማሰባሰቡ ሂደት የላቀ ሚና ለነበራቸውም የድሬዳዋ አስተዳደር ምስጋናውን ገልጿል። በዚያው ምሽት ወጣት ኢማጅ ማህመድ ለዚሁ ዓላማ ያዘጋጀው የግድግዳ ሰዓት ለጨረታ ቀርቦ 400 ሺህ ብር ገቢ ሲያስገኝ የናሽናል ሲሚንቶ ስራ አስኪያጅ በበኩላቸው 12 ሚሊዮን ብር የሚገመት የኩላሊት እጥበት መሳሪያ ግዢ ከነ ሙሉ መለዋወጫውና ግብአቱ ገዝቶ ለማቅረብ ቃል ገብተዋል።
ያወሰነው በናሽናል ሲሚንቶ ቦርድ ሊቀመንበር ዶክተር ብዙአየሁ ስምና በመላው የናሽናል ሲሚንቶ ሰራተኞች ስም አንቲ ዳያላሲስ ማሽን ሙሉ ወጪውን እስከነቀላስከለቁሳቁስ ለማበረከት ወስነናል። ወደፊትም ሁሉ ጊዜ ከድሬዳዋ ከተማ ጎን መሆናችንን በዚህ አጋጣሚ ለማብሰብ ወዳለሁ። አመሰግናለሁ።
የኩላሊት እጥበት ወይም ዳያሊሲስ ማሽኑን የመግዛት ሀሳብ ያመነጩት ከንቲባ ከድር ጀዋር ሌሎች ግለሰቦችም ለዚሁ ዓላማ ቃል ገብተውላቸው ነበር። እስካሁን በጎፈንድሜ የተሰበሰበውን ከ26,000 ዶላር በላይ ገንዘብና ሶስት አካላት ለከንቲባ ከድር ጀዋር ቃል የገቡትን 2 ሚሊዮን የሚሆን ብር ሳይጨምር በጥሬ ገንዘብ ከ5 ሚሊዮን ብር በላይ ገቢ ሆኗል። ሂደቱ ሲጠናቀቅ ደግሞ የናሽናል ሲሚንቶ አክሲዮን ማህበር ሊገዛ ቃል የገባውን ጨምሮ ድሬዳዋ በተመጣጣኝ ዋጋ ለህሙማን አገልግሎት የሚሰጡ 2 የዲያሊሲስ ማሽኖች ይኖራታል ተብሎ ይጠበቃል። ይህንን ሂደት ተከታትለው ውጤቱን ድጋፍ ላደረጉ የድሬዳዋ ልጆችና ወዳጆች እንደሚያስታውቁ አስተባባሪዎቹ ይገልጻሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የጋቢና ቤ የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። ከሰሞኑ በዩናይትድ ስቴትስ ለህልፈት የሚዳርግ ጽኑ የልብ በሽታ የነበረበት አንድ ታማሚ በላብራቶሪ የተሻሻለ ማለትም በህክምና ቃሉ ጄኔቲካሊ ሞዲፋይድ የሆነ የአሳማ ልብ በቀዶ ህክምና አማካኝነት እንደተገጠመለት ትልቅ ዜና ሆኖ ሰነባብቷል። ታካሚው እስካሁን ድረስ በመልካም ጤና ላይ ይገኛል። ተከታዩ ዘገባ በዚህ ዙሪያ የሚያተኩር ነው። የዩናይትድ ስቴትስ ዜጋ የሆነው የ57 ዓመቱ ጎልማሳ ዴቪድ ቤኔት በቅርቡ የዘረመል ማስተካከያ የተደረገለት የአሳማ ልብ በስኬት ተገጥሞለታል። ይሄ የዓለም የንቅለ ተከላ ህክምና ታሪክን የሚቀይር የቀዶ ህክምና ሂደት ከሳምንታት በፊት በሜሪላንድ ዩኒቨርሲቲ ተካሂዷል። ዴቪድ ቤኔት ለሞት የሚዳርግ የልብ በሽታ ተጠቂ ነበር። ህይወቱን ለማቆየት የነበረው አማራጭም በዚህ ህክምና የሙከራ ሂደት ውስጥ ማለፍ ብቻ ነበር። ዶክተር ባርትሊ ግሪፍስ በሜሪላንድ ህክምና ዩኒቨርሲቲ የቀዶ ህክምና ባለሙያ ናቸው። ስለ ቀዶ ህክምና ሂደቱ እንዲህ ያብራራሉ።
We've never done this in a human and I like to think that
እስካሁን ድረስ ይህን ህክምና በሰው ልጆች ላይ ሞክረነው አናቅም። ታማሚው ህክምናውን በመከታተል ያገኘው ከሚችለው የተሻለ ውጤት እናቀርብለታለን ብዬ ማሰብ ነው የምሻው። ነገር ግን ታማሚው የቀረው እድሜው ሳምንት ወራት አለያም አመታት ነው ብዬ እኔ መተንበይ አልችልም።
ይሄ የህክምና መንገድ ከተሳካና ውጤታማነቱ ከተረጋገጠም ሳይንቲስቶች በንቅለ ተከላ ህክምና የሚቀየሩ አካላትን በመጠበቅ የሚጠፋውን የሰውን ህይወት ማዳን እንደሚቻል ይናገራሉ። ከዚህ ቀደም በዚህ መልኩ የተሞከሩ የህክምና ጥረቶች በሙሉ አካላቶቹ ባላቸው የዘረመል ልዩነት ምክንያት ያልተሳኩ ነበሩ። ነገር ግን የሆኑ ቀዶ ጥገና ላይ ይህንን ክስተትና የሰውነት መቆጣት አልፈነዋል ሲሉ ዶክተር ባርትሌ ያብራራሉ።
We seem to be past what we consider the hyperacute rejection.
ሰውነት የእንስሳው አካል ባዕድ ነው ብሎ የሚቆጣበትን ጊዜ ያለፍነው ይመስላል። በዚህም ደስተኞች ነን።
የዓለም የጤና ድርጅት በዓለም ዙሪያ እንደ አውሮፓውያን አቆጣጠር በ2017 ዓ.ም 139,000 የአካል ንቅለ ተከላዎች ተደርገዋል ሲል ያሳያል። ነገር ግን ይሄ በዓለም ላይ ካለው የንቅለ ተከላ ፍላጎት 10% ብቻ ነው። እንደ አውሮፓውያን አቆጣጠር በ2016 ዓ.ም በአፍሪካ 646 የሚሆኑ የንቅለ ተከላዎች ተካሂደዋል። ይህም ከሌሎች አህጉራቶች አንጻር ሲታይ እጅግ አነስተኛው ሀዝ ነው። የዓለም የጤና ድርጅት የአፍሪካ የንቅለ ተከላ ፍላጎት ምን አይነት ደረጃ ላይ እንዳለ እስካሁን ድረስ ማወቅ አልተቻለም ብሏል። አንድ የቻይና ተቋም በዚምባብዌ የሚገኙ አንድ መንደር ውስጥ በመሄድ ሰዎችን ከቦታቸው እያፈናቀለ መሆኑ ተሰምቷል። የኮሎምበስ ማቪሂንጓን ዘገባ ሀብታም ስዩም እንደሚከተለው ያቀርበዋል።
በዚምባብዌ ሙቶኮ ቀጠና የሚገኙ መንደርተኞች ስለ መጪው ዘመን እርግጠኛ መሆን እንዳልቻሉ ይናገራሉ። ምክንያቱ ደግሞ ጂያንዲንግ የማዕድን አውጭን የመሰሉ የቻይና ድርጅቶች የሚያደርጉት የማዕድን አሰሳና የድንጋይ ማውጣት ተግባራት ናቸው። የ42 ዓመቱ አርሶ አደር 180 ሄክታር ያክል በሚሰፋ ቦታ ላይ የማዕድን ማውጣት ስራ ለመጀመር ያቀደውን ድርጅት በተመለከተ ሀሳባቸውን ለማጋራት ሽተዋል። ነገር ግን በመናገሬ ልጠቃ እችላለሁ በሚል ፍራቻ ማንነታቸውን ደብቀዋል።
The area they want is where we live and where our cattle graze. It's our source of income.
እነሱ የሚፈልጉት ስፍራ እኛ የምንኖርበት ከብቶቻችንም ለግጦሽ የሚሰማሩበት ነው። ይሄ መሬት የገቢ ምንጫችን ነው። ወዴት እንደምንሄድ አናውቅም። የሚፈልጉት ስፍራ ደግሞ በእጅጉ ሰፊ ነው። ዘርማንዘሮቻችን የተቀበሩት በዚሁ ቦታ ነው። እነሱንስ ወዴት ይወስዷቸው ይሆን?
የለውጣ ቀንቃኞች በአንድ ማዕድን አውጪ ድርጅት ብቻ 50 ቤተሰቦች ሊፈናቀሉ እንደሚችሉ ይናገራሉ። የዚምባብዌ ስነ ምህዳር ጠበቆች ማህበር መንደርተኞቹን የማፈናቀሉ ተግባር እንዲቆም ፍርድ ቤቱን የመጠየቅ እቅድ አለው። ሪቻርድ ኩበይ የማህበሩ አመራር ናቸው።
ማህበረሰቦቹን ለመርዳት ስነ ምህዳርን በተመለከተ ግንዛቤ እያሰፋን እንገኛለን። የህግ ማሻሻያው ይደረግ ዘንድ ጥናቶችን በማድረግ ላይ ነን። እንደመጨረሻ አማራጭ ጉዳዩን ወደ ፍርድ ቤት በመውሰድ ለጉዳዮቹ መፍትሄ እንዲሰጥ እናስደርጋለን።
የዚምባብዌ ስነ ምህዳር አስተዳደር ተቋም ግን ጃይንዲንግ ማዕድን ድርጅት የስነ ምህዳር ተጽዕኖ ግምገማን አድርጓል ይላል። አሜክላ ሲዳንጌ የተቋሙ ኃላፊ ናቸው።
እንደ ተቋም ማድረግ የምንችለው የግንባታዎቹ ባለቤቶች ያቀረቧቸውን የግንባታ እቅዶች ተቀብለን መመርመር፣ በእነሱ በኩል የቀረቡትን ማረጋገጥ ነው። እኛ በስፍራው በመገኘት በሶስት በመከፋፈል በሰነዱ ላይ የተጠቀሰውን አረጋግጠናል።
ለቪኦኤ ቃላቸውን የሰጡት አርሶ አደር ግን መሪዎቻቸው ብቻ በጉዳዩ ላይ እንደመከሩ ተናግረዋል። ከጂንዲንግ ማዕድን አውጪ ድርጅትና ከቻይና ኤምባሲ በጉዳዩ ላይ ማብራሪያ ለማግኘት አልተቻለም። ኤምባሲው ግን ከሰሞኑ ባሰራጨው መግለጫ የቻይና ኢንቨስተሮች ዚምባብዌን የተሻለ ደረጃ ላይ ለማድረስ እየሰሩ እንደሆነ አስታውቋል።
አድማጮቻችን የአርብ ምሽት የጋቢና ቪ መሰናዶ እዚህ ላይ ተጠናቀቀ። አስተያየቶቻችሁን 1-667-290-5142 የጉግል መስመራችን ላይ በነጻ በመደወል ስማችሁን እየተናገራችሁ የድምፅ መልእክት ልታስቀምጡልን ትችላላችሁ። ቪኦኤ ጋቢና @gmail.com በመጠቀም የኢሜል መልእክት ልጽፉልን ትችላላችሁ። ከእኛ ጋር ስለነበራችሁ እያመሰገንን በዚሁ እንሰናበታለን። ደህና ደሩ።